deebina nagaatti ula.
የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ህዳር 12 2014 ዓመተ ምህረት ዝግጅታችን ጀመረ።
እነዚህ ማንነቶች የራሳቸውን ማንነት ማቀብ አንድ በኩል ከዛ በኋላ ደግሞ ፈቅደው ሁላችንም ማንነታችን እንደተጠበቀ ሆኖ እንደተከበረ ሆኖ አብረን ደግሞ አንድ ላይ እንሆን ብሎ የሚያምኑ ደግሞ አካላት አሉ። በእነዚህ መካከል የሚደረግ ቁርቁስ ነው።
ቀደም ሲል የሰማችኋቸው ከሁለት ሳምንት በፊት ዋሽንግተን ዲሲ ውስጥ መመስረቱ ይፋ የተደረገው የኢትዮጵያ ፌዴራሊስትና ኮንፌዴራሊስት ኃይሎች የጋራ ግንባር አስተባባሪ አቶ ዮሐንስ አብርሃ ናቸው።
ሲጀመር ይህ ፓርቲ ከጥንቱም ቢሆን ለመገንጠል የተቋቋመ ነው። ቀላቻ ላይ የተመሰረተ ነው። ቀላት ብሎ ህዝብን የፈረጀ ነው። አሁንም መሬት ላይ በውጊያ ላይ ባሉበት ወቅት ወይም ደግሞ አሁን ጦርነትን በከፈቱበት ጊዜም እንኳን ሲታይ ማህበረሰብን እንደ ማህበረሰብ እንደ ህዝብ በጠላትነት ፈርጆ የሚንቀሳቀስ ቡድን ነው።
እኚህኛው ደግሞ አቶ ውብሸት ሙላት ይባላሉ። የህግ ባለሙያና አማካሪ ናቸው። ባለፈው ሳምንት የጀመርነው ዝግጅት ክፍል 2 በምሽቱ ይቀርባል። እስከ ምሽቱ 4 ሰዓት አብራችሁን ቆዩ። ሌሎች ዝግጅቶችም ይዘን አብረናችሁ እናመሻለን። ዝግጅቶቻችንን በዌብሳይታችን amharic.voenews.com በፌስቡክ @voenews በቀጥታ ማዳመጥ ትችላላችሁ። ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ። እንደምናመሻችሁ አድማጮች፣ የሰዓቱን ዜና የማሰማችሁ ቆንጂት ታየ ነኝ። ዩናይትድ ስቴትስ ከአፍሪካ ጋር ያላትን አጋርነት ለማጠናከር የምታደርገው ጥረት ሊመዘን የሚገባው በሚያስገኘው ውጤት ላይ መሆን አለበት ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን አሳሰቡ። የውጭ ጉዳይ ሚኒስትሩ ይህን ያሉት ዩናይትድ ስቴትስ የሚበዛውን የውጭ እርዳታ ከተቀናቃኟ ከቻይና በምታገኘው አህጉረ አፍሪካ ተደማጭነቷን ለማጎልበት የታለመውን ጉብኝታቸውን ትናንት ሴኔጋል ላይ ሲያጠናቅቁ በሰጡት ቃል ነው። ለአምስት ቀናት የዘለቀውን የሶስት ሀገሮች ጉብኝታቸውን ሴኔጋል ላይ ያበቁት ብሊንከን የባይደንን አስተዳደር የአፍሪካ ፖሊሲ ባስረዱበት ንግግራቸው ዩናይትድ ስቴትስ የአፍሪካ ሀገሮችን በአቻ አጋርነት እንደምትመለከት ገልጸዋል። ብሊንከን ትናንት ዳካር ላይ በተካሄደ ጋዜጣዊ ጉባኤ ላይ የምንመዘነው እኔ በምናገረው ሳይሆን በምናደርገው ሊሆን ይገባል። ስለዚህ በቀጣዮቹ ወራትና ዓመታት የምንሰራውን ማየት ነው ብለዋል። የሴኔጋል የውጭ ጉዳይ ሚኒስትር በበኩላቸው ለአፍሪካ የዩናይትድ ስቴትስ ተጽዕኖ ይጠቅማታል ብለዋል። ዩናይትድ ስቴትስ አፍሪካ ውስጥ ፈጽሞ ቅኝ ገዢ ሆና አታውቅም ያሉት የሴኔጋል የውጭ ጉዳይ ሚኒስትር ለእኛ ለሴኔጋላውያን ዩናይትድ ስቴትስ የነጻነት ሀገር ነች ብለዋል። አራት የዩናይትድ ስቴትስ ኩባንያዎች ከሴኔጋል ጋር ባደረጉት ከ1 ቢሊዮን ዶላር በላይ ግምት ያለው ስምምነት ፊርማ ስነ ስርዓት ላይ የተገኙት ብሊንከን ዩናይትድ ስቴትስ በአፍሪካ ሀገሮች ኢንቨስትመንት ላይ ስትሰማራ ለመገመት የሚያዳግት እዳ ውስጥ አትከታቸውም ብለዋል። ብሊንከን ትናንት ሴኔጋል ላይ የሰሜን ኢትዮጵያን ጦርነትም ጉዳይ ያነሱ ሲሆን በአፍሪካ ህብረትና በአፍሪካ ቀንድ ልዩ ልዑኩ ኦሉሴጉን ኦባሳንጆ መሪነትና በዩናይትድ ስቴትስ ድጋፍ የተያዘው ጠንካራ የዲፕሎማሲ ጥረት እንደቀጠለ መሆኑን አስታውቀዋል። በአስቸኳይ ካለ አንዳች ቅድመ ሁኔታ ተኩስ እንዲቆምና ህይወት አድን እርዳታ ለሚያስፈልገው በሚሊዮኖች የተቆጠረ ህዝብ ሰብአዊ ረድኤት እንዲገባ ግፊት ማድረጋችንን ቀጥለናል ብለዋል። ብሊንከን በንግግራቸው ከክሬምሊን ቤተ መንግስት ጋር ግንኙነት ያለው በድብቅ የሚንቀሳቀሰው የሩሲያ ቡድን ማሊ ውስጥ የዲሞክራሲ ስርዓትን ለመመለስ በሚደረገው ጥረት ጣልቃ መግባቱን እንዲያቆምም አስጠንቅቀዋል። ባለፈው ወር ከስልጣናቸው የተገለበጡትን የሱዳን ጠቅላይ ሚኒስትር አብደላ ሐምዶክን ወደ ስልጣን ለመመለስ በጦር ሰራዊቱና በሲቪል መሪዎች መካከል ስምምነት ላይ መደረሱን የሀገሪቱ ባለስልጣናት ተናገሩ። የጦር ሰራዊቱና የመንግስቱ ባለስልጣናት ዛሬ እሁድ በሰጡት ቃል በጦር ሰራዊቱና ትልቁን ኡማን ፓርቲን ጨምሮ ከፖለቲካ ፓርቲዎች ጋር በተደረሰው ስምምነት እንደ አውሮፓውያን አቆጣጠር ጥቅምት 25 ቀን የመንግስት ግልበጣው ከተካሄደበት ጊዜ ጀምሮ የታሰሩ የመንግስት ባለስልጣናትና የፖለቲካ ሰዎች የሚለቀቁ መሆኑን አስታውቀዋል። ፕራይም ሚኒስትር ሃምዶክ ባለሙያዎችን ያካተተ ነጻ ካቢኔ ይመራት ባለስልጣናቱ ስምምነቱ በይፋ ከመታወጁ በፊት በመናገራቸው ስማቸው እንዳይገለጽ የጠየቁት ባለስልጣናቱ የተባበሩት መንግስታት ድርጅት፣ ዩናይትድ ስቴትስ እና ሌሎችም ስምምነቱ እውን እንዲሆን ወሳኝ ሚና መጫወታቸውን ገልጸዋል። ሉዓላዊ ምክር ቤቱ ዛሬ ስብሰባ ከተቀመጠ በኋላ ስምምነቱን ይፋ እንደሚያደርግ ነው ባለስልጣናቱ የገለጹት። የፖለቲካ ፓርቲዎችና ታዋቂ ሰዎች ያሉበት ብሔራዊ ምክር ቤትም ስምምነቱ ዛሬ እንደሚፈረም ገልጿል። የረጅም ጊዜው አምባገነን መሪ ኦመር አልበሽርን ያስወገደውን አመጽ የመራው የነጻነትና የለውጥ ኃይሎች የተባለው ስብስብ በበኩሉ ከጦር ሰራዊቱ ጋር የሚደረግ ስምምነት አንቀበልም ማለቱ ተገልጿል። ታዋቂው የሶማሊያ ጋዜጠኛ አብዲ አዚዝ መሐመድ ጉሌድ በቦምብ ጥቃት መገደሉ ተሰማ። የሶማሊያ መንግስት ራዲዮ ጣቢያ ጋዜጠኛው አብዲ አዚዝ መሐመድ ጉሌድ ይበልጡን በሚታወቅበት ስሙ አብዲ አዚዝ አፍሪካ ትናንት ቅዳሜ ሞቃዲሾ ውስጥ መኪና ውስጥ እንዳለ አጥፍቶ ጠፊ ቦምብ አፈንድቶ እንደገደለው ነው የተገለጸው። የራዲዮ ጣቢያው ዳይሬክተር አብዲ አፍሪካ በጥቃቱ ሲገደል አንድ ሌላ ጋዜጠኛ መቁሰሉን የሀገሪቱ ባለስልጣናት እና ባልደረቦቹ ገልጸዋል። የሶማሊያ ብሔራዊ ቴሌቪዥን ዳይሬክተሩ ሸርማርኬ መሐመድ ዋርሳሜ በጽኑ መቁሰሉን የመንግስት ቃል አቀባይ አስታውቋል። አልሸባብ ለጥቃቱ ኃላፊነት ወስዷል። በመጨረሻም የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን ትናንት ባህሬን ማናማ ላይ ከልዑል አልጋ ወራሹ ሳልማን ቢን ሐመድ ቢን ኢሳ ሐሊፋ ጋር ተወያይተዋል። ፔንታገን ባወጣው መግለጫ በፋርስ ባህረ ሰላጤ ውጥረቱ የተባባሰ ባለበት በዚህ ወቅት ከልዑል አልጋ ወራሹ ጋር የተነጋገሩት የመከላከያ ሚኒስትር ኦስተን ስለ ዩናይትድ ስቴትስና ባህሬን ግንኙነት ጥንካሬና አስፈላጊነት አውስተዋል። አልጋ ወራሹን ወሳኝ በሆኑ ጉዳዮች ስለሚያደርጉት ትብብርም አመስግነዋቸዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ህዳር 12 2014 ዓመተ ምህረት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትቪኦኤአምሃሪክ የፌስቡክ ገጻችን ከሰኞ እስከ አርብ በቀጥታ መከታተል ትችላላችሁ። አሁን ለዕለቱ ወደ ያዝነው የመጀመሪያ ቅንብር እንለፍ። በዓለም ዙሪያ የግጭቶች መስፋፋት፣ የአየር ንብረት ለውጥ የሚያስከትላቸው የተፈጥሮ አደጋዎችና በቅርቡ የተከሰተው የኮቪድ-19 ወረርሽኝ በዓለም ዙሪያ በረሃብ የሚጠቁ ሰዎችን ቁጥር በከፍተኛ ሁኔታ እንዳሻቀብ ቢያደርግም በተለይ ባለፉት 2 ዓመታት ውስጥ በአፍሪካ በቂ ምግብ የማያገኙ ሰዎች ቁጥር በፍጥነት እያደገ መሆኑን የተባበሩት መንግስታት ድርጅት ያወጣው መረጃ ያሳያል። ይሄ ሁኔታ በተለይ ዝቅተኛ ገቢ ባላቸው የአፍሪካ ቀንድ ሀገራት ላይ ያስከተለ ያለው ተጽዕኖ ምን ይመስላል? ሀገራቱ በምግብ ራሳቸውን እንዲችሉ ምን ማድረግ ይቻላል? ስትል ስመኝሽ የቆየ አክሽን አጌንስት ሃንገር የተሰኘ ድርጅት የምስራቅ አፍሪካና የአፍሪካ ቀንድ ኃላፊ ሀጅር ማሊብን አነጋግራቸዋለች። ቀጥሎ ይቀርባል።
በኮቪድ-19 ወረርሽኝ ምክንያት በዓለም ዙሪያ በረሃብ የሚጠቃው ሰው ቁጥር በእጅጉ እየጨመረ ሄዶ 811 ሚሊየን የደረሰ ሲሆን ይህም ከዓለም ሕዝብ ብዛት 1/10 የሚሆነው ነው። የዚህ ቁጥር 1/3 የሚሆነው ሰው የሚገኘው ደግሞ አፍሪካ ውስጥ ነው። ዓለም አቀፉ ነፍስ አድን ኮሚቴ በመስከረም ወር ባወጣው መረጃ በኬንያ በተከሰተው የዝናብ እጥረት ምክንያት ከ2 ሚሊዮን በላይ ሰዎች ለረሃብ አደጋ ተጋልጠዋል። የተባበሩት መንግስታት ድርጅትም ከደቡብ ሱዳን ህዝብ 60% የሚሆነው የዕለት ምግቡን ለማግኘት ይቸገራል። ተደጋጋሚ ድርቅ በሚያጠቃት ኢትዮጵያም እንዲሁ በሚሊዮኖች የሚቆጠሩ ሰዎች የእርዳታ እጅ ይጠብቃሉ። በእነዚህ የአፍሪካ ቀንድ ሀገራት ሀገራት በተደጋጋሚ ድርቅ እንዲከሰትና ህዝቦቻቸው ለረሃብ አደጋ እንዲጋለጡ ከሚያደርጉ ዋነኛ ምክንያቶች አንዱ የግጭቶች መጨመር መሆኑን ኢትዮጵያን ጨምሮ በአፍሪካ ቀንድ ሀገራት ረሃብን ለመዋጋት የተቋቋመው አክሽን አጌንስት ሃንገር የተሰኘው ድርጅት የምስራቅ አፍሪካና የአፍሪካ ቀንድ ኃላፊ የሆኑት ሀጅር ማሊም ያስረዳሉ።
ዋነኛው ምክንያት በ10,000ና በሚሊዮኖች የሚቆጠሩ ሰዎችን ከቤታቸው እንዲፈናቀሉ የሚያደርጉ ግጭቶች መጨመራቸው ነው። ማህበረሰቦች በግጭት ምክንያት ሲበተኑ የራሳቸውን ምግብ ማምረት ያቆማሉ። ስለዚህ ለረሃብ ይጋለጣሉ።
ከግጭቶች መባባስ በተጨማሪ በአፍሪካ ረሃብ በከፍተኛ ሁኔታ እንዲጨምር አስተዋጽኦ እያደረገ ያለው ሁለተኛው ምክንያት ደግሞ የአየር ንብረት ለውጥ መሆኑን ማሊም ይገልጻሉ። ዓለም አቀፉ የኮቪድ-19 ወረርሽኝም በብዙዎች ሀገራት የሚታየውን የምግብ እጥረት አባብሶታል።
ከግጭት በተጨማሪ የአየር ንብረት ለውጥ በአፍሪካ ላይ ያስከተላቸው ያሉትን አስከፊ ውጤቶች እያየን ነው። ገበሬዎችን፣ አርብቶ አደሮችን የተፈጥሮ አደጋዎች ሲያጋጥሟቸው ሁኔታዎቹን በተለምዶ የሚቆጣጠሩባቸው መንገዶች ነበሯቸው። አሁን ግን በተደጋጋሚ የሚገጥሙ እጅግ ከባድ ድርቅና የጎርፍ አደጋዎች የህብረተሰቡን አቅም እየሸረሸሩ በመሄዳቸው ምክንያት ባህላዊ የሆኑት የመቋቋሚያ መንገዶችም መስራት አቁመዋል። ከዚያ በተጨማሪ ደግሞ በዓለም ዙሪያ የተከሰተው የኮቪድ-19 ወረርሽኝ በምግብ አቅርቦት ላይ ከፍተኛ የሆነ ተጽዕኖ አድርሷል።
ማሊም እንደ ምሳሌ ከአፍሪካ ሀገራት በእድሜ ትንሽ የሆነችውን ደቡብ ሱዳንን ያነሳሉ። ራሷን ችላ ነጻ ከሆነች የ10 ዓመት እድሜ ያስቆጠረችው ደቡብ ሱዳን ለእርሻ ምቹ የሆነ ለም መሬት ቢኖራትም በሀገሪቱ በሚገኙ የተለያዩ ጎሳዎች መካከል የሚከሰተው ተደጋጋሚ ግጭት ከ2 ሚሊዮን በላይ የሚሆነውን አምራች ህዝቧን ለስደት ዳርጎታል።
ይህ ሁኔታ ህዝቡ ምግብ እንዲያመርት አድርጎታል። ተጨማሪ ሚሊዮኖች ደግሞ በሀገር ውስጥ ተፈናቅለዋል። በዚህ ላይ ደግሞ በተደጋጋሚ የሚከሰተው የጎርፍ አደጋ ለም የነበረውን መሬት እያወደመውና ረሃብ በተከሰተበት ወቅት ማረስ እንዳይችሉ እያደረጋቸው በመሆኑ የደቡብ ሱዳንን ማህበረሰብ ለከፍተኛ ጉዳት አጋልጦታል።
አብዛኞቹ በአፍሪካ ውስጥ የሚታዩት ግጭቶች ስር የሰደዱና ለረጅም ዓመታት መብረድ ያልቻሉ ናቸው። ማሊም እንደሚሉት ለዚህ ዋናው ምክንያቱ የተፈጥሮ ሀብት መመናመንና የቀሩትን ጥቂት ሀብቶች ለመጠቀም የሚደረግ ሽኩቻ ነው።
ህዝቦች ያሏቸውን ሀብቶች ተገቢ በሆነ ሁኔታ ማጋራት የሚችሉበትንና የተፈጥሮ ሀብቶቻቸውን መንከባከብ የሚችሉበትን ሁኔታ ካላገኘን የተለያዩ ማህበረሰቦች ለአደጋ መጋለጣቸው ይቀጥላል። ይህ ደግሞ ችግሮቻቸውን መቋቋም የሚችሉባቸውን መንገዶች ይሸረሽረዋል። ከዚያ ደግሞ ወደ ግጭት እንዲገቡ ያደርጋቸዋል።
ማሊም የሚሰሩበት አክሽን አጌንስት ሃንገር የተሰኘው ተቋም በ50 ሀገራት በሚገኙ በረሃብ አደጋ ለተጠቁ 25 ሚሊዮን ሰዎች የሚያገለግል ሲሆን በዋናነት ማህበረሰቦች መልሰው በምግብ ራሳቸውን እንዲችሉ የተለያዩ መንገዶችን ይቀልሳል።
ለምሳሌ ከፍተኛ ረሃብ ካጋጠማቸው አካባቢዎች አንዱ በሆነው ሰሜን ሶማሊያ ከምንረዳቸው ገበሬዎች አንዱ እኛ ባሰለጠነው የአስተራረስ ዘዴ መሰረት እጅግ አስቸጋሪ በሆነ ሁኔታ ውስጥ ዘርቶ ማብቀል እንዲችል በማገዛችን ከ5 ወር ባነሰ ጊዜ ውስጥ ከ1,000 ዶላር በላይ ትርፍ ማግኘት ችሏል። በሶማሊያ 1,000 ዶላር እጅግ በጣም ብዙ ገንዘብ ነው። 6 ቤተሰቦችን ለ6 ወር ማኖር ይችላል።
አፍሪካ በአየር ንብረት ለውጥ ምክንያት በሚከሰቱ አስከፊ ጎርፎችና የድርቅ አደጋዎች ውስጥ እያለፈች ባለችበት በዚህ ወቅት በስኮትላንድ ግላስጎ ከተማ ሲካሄድ የቆየው 26ኛው የዓለም የአየር ንብረት ለውጥ ጉባኤ ወይም ኮፕ 26 ባለፈው ሳምንት ቢጠናቀቅም በዓለም ዙሪያ ለሚታየው 3/4 ሙቀት አማቂ ጋዞች ልቀት ምክንያት የሆኑት ሀብታም ሀገራት ስምምነት ላይ መድረስ ባለመቻላቸው ለችግሩ መፍትሄ ማበጀት ሳይቻል ቀርቷል። ይሄ እንደ አፍሪካ ቀንድ ላሉ ሀገራት አሳዛኝም አስፈሪም ዜና ቢሆንም ማሊም ቢያንስ በሀገር ውስጥ መደረግ የሚችሉ ለውጦችን በማከናወን ተጽዕኖውን መቀነስ ይቻላል ብለው ያምናሉ።
የአየር ንብረት ለውጥ እጅግ አሳሳቢ ነው። እያየነው እንዳለነውም ማዳጋስካር በአየር ንብረት ለውጥ ምክንያት ረሃብ የተከሰተባት የመጀመሪያዋ ሀገር ሆናለች። በብዙ ሀገራት የውሃ ምንጮች እየደረቁ ለም የነበሩ ሀገራት ምርት መስጠት እያቆሙ ነው። ይሄ ሁሉ የአየር ንብረት ለውጥ ተጽዕኖ ነው። ይህን ለማስቀረት በሀገር ውስጥ የሚደረጉ ጥረቶችን ማጠናከር የሚቻል ቢሆንም አብዛኞቹ ማህበረሰቦች የደረሱትን ችግሮች ለመፍታት መታገዝ ይፈልጋሉ።
የተባበሩት መንግስታት ድርጅት መረጃ እንደሚያሳየው የኮቪድ-19 ወረርሽኝ የዓለምን ሁኔታዎች ከመቀያየሩ በፊት በዓለም ላይ የምግብ እጥረት ያጋጠማቸው ሰዎች ቁጥር በ15% ቅናሽ አሳይቶ ነበር። አሁንም ይህን ማድረግ ይቻላል ብለው የሚያምኑት ማሊም 40 የአሜሪካን ዶላር አንድን ሰው ከረሃብ የመታደግ አቅም እንዳለው ይገልጻሉ። ይህን እንዲሆን ግን የግለሰቦች መንግስታትና ዓለም አቀፉ ማህበረሰብ ከፍተኛ ድጋፍ ወሳኝ መሆኑን ያሰምሩበታል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን እናመሰግናለን። አድማጮች ወደ ተከታዩ ዝግጅታችን እንወሰዳችሁ። ባለፈው ሳምንት የጀመርነውና በሰዓት መገታት ምክንያት ለዛሬ በእንደር ያቆየነው ነው። ከሁለት ሳምንታት በፊት ዋሽንግተን ዲሲ ውስጥ መግለጫ የሰጡ የፖለቲካ ድርጅቶች ህወሓትና ኦነግን ጨምሮ 9 ሆነው የኢትዮጵያ ፌዴራሊስትና ኮንፌዴራሊስት ኃይሎች ጥምረት በሚል መመስረታቸውንና ስልጣን ላይ ያለው መንግስት በኃይል በማውረድ የሽግግር ሂደት እንዲኖር ለማድረግ እንደሚሰሩ ይፋ አድርገዋል። በሌላ በኩል ደግሞ ይህን መግለጫ ተከትሎ አዲስ አበባ ላይ መግለጫ የሰጡ የአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት ህወሓትና ራሱን የኦሮሞ ነጻነት ሰራዊት የሚለው ኃይል ኢትዮጵያን የማፍረስ ተልዕኮ በመወጣት ላይ ናቸው ሲሉ ገልጸዋል። የህግ ባለሙያውና አማካሪው አቶ ውሸት ሞላ በበኩላቸው የፖለቲካ ድርጅቶቹ ስብስብ ኢትዮጵያ ውስጥ ካለው ተጨባጭ ሁኔታ በእጅጉ የራቀ ነው ብለውታል። ባለፈው ሳምንት በዚህ ዙሪያ የተሰናዳ የመጀመሪያ ክፍል አስደምጠናችሁ ነበር። ክፍል 2 ቀጥሎ ይቀርባል። በካናዳ የሚገኙት የህወሓት ተወካዩ እንዲሁም የዘጠኞቹ ድርጅቶች አስተባባሪዎች አንዱ የሆኑት አቶ ዮሐንስ አብርሃም ባለፈው ሳምንት ዝግጅታችን ግንባሩ የኢትዮጵያን መንግስት በኃይል የማስወገድ ዓላማ እንዳለው ገልጸው ነበር። ለዚህም ተከታዩን ጥያቄ አንስቼላቸው ነበር።
መንግስት ለድርድር ለመቀመጥ ፈቃደኛ ቢሆን ያንን አትቀበሉ ማለት ነው? አይቀበልም ማለት ነው ይሄ ትብብር?
አዎ፣ በትብብሩ መሰረት እስካሁን በቂ የሆነ ጉዳት አድርሷል ኢትዮጵያን ላይ። ከበቂ በላይ ልመና ተደርጎለት አልቀበልም ብሏል። ስለዚህ ካሁን በኋላ የመጨረሻው እርምጃ መውሰድ አለብን ብለው ነው ግንባር የፈጠሩት ድርጅቶች የወሰኑት። ያ ግን የሚወሰደው እርምጃ ደግሞ በጉልበት መወገድ አለበት የሚል ነው ማለት ነው።
የዓለም አቀፍ መንግስታት ዩናይትድ ስቴትስን ጨምሮ ዛሬም የወጡ መግለጫዎችን ጭምር ያለምንም ቅድመ ሁኔታ የተኩስ አቁም እንዲደረግ እና ሁሉም አካላት ወደ ድርድር እንዲገባ የሚጠይቁ ግፊቶች እያየሉ መጥተዋል። ስለዚህ ከነዚህ ሀሳቦች ጋር አይቃረንም እናንተ የወሰናችሁት ውሳኔ?
አይቃረንም የሚል እምነት አለኝ። ዓለም አቀፉ ድርጅቶች ትልልቅ ሀገሮቹ ቅድም የተጠቀሱትን ባለፉት 10-11 ወራት ያለማቋረጥ ሲያቀርቡት የነበረው ጥሪ አለ። ይህ ሲቀርብ የነበረ ጥሪ ትግራይ ውስጥ እየተካሄደ ያለው ጭፍጨፋ፣ ሰው መግደል መቆም አለበት፣ ያለ አግባብ ያለ ሕግ የትግራይ መሬት የያዘ አካል ትግራይ መውጣት አለበት። የአማራን እየተጠቀሰ የኤርትራን እየተጠቀሰ ማለት ነው። ትግራይ በረሃብ እንዲያልቅ በበሽታ እንዲያልቅ ተከቧል። ይህንን ከበባ መሰበር መቻል አለበት፣ መከፈት መቻል አለበት እያሉ 11 ወራት ለፍፈዋል። እነዚህ አካላት የሚሰማቸው አካል አላገኙም። ሰሚ አካል ስላላገኙ እኛም ስናቀርብ የነበር ነው ይህንን ነው። እኛ ስን አሁን ግንባር የፈጠሩት ፓርቲዎች 9 ፓርቲዎች ማለት ነው። ከዚህ በኋላ ለነዛም አካላት ጥሪ ሲያቀርቡ የነበሩትም አካላት ሲያቀርቡት ለነበረው ጥያቄ ሁነኛ ምላሽ ሊሰጣቸው የሚችለው ጥሪ የተደረገለት ጥሪውን ወደ ጎን ትቶ በጉልበት ብቻ ነው መፍትሄ መስጠት የሚችለው ብሎ ሲንቀሳቀስ የነበረ አካል በማስወገድ ብቻ ነው የሚሆነው።
አሁን ሲጠቅሱ እነዚህ አካላት ፌዴራል መንግስቱ ኃይልም የኤርትራ መንግስትም እንዲወጡ ሲጠይቁ ነበር ብለዋል። የህወሓት ኃይሎች ከያዟቸው የአማራ ክልል ቦታዎች እንዲወጡ ሲሉም ይጠይቃሉ። እሱም አልተፈጸመም፣ እሱን አላካተቱትም።
እውነት ነው። ቅድምም ለማንሳት ሞክሬያለሁ። ጥሪ ሲያቀርቡ እያሏቸው የነበሩ ነገሮች ነበሩ። የተያዙ ቦታዎች መለቀቅ መቻል አለባቸው ብሏል፣ በኤርትራም በአማራም። ከዛ በላይ ደግሞ ግን የተቀመጡ ነገሮች ነበሩ። አንደኛው ከበባው፣ ቅድም እንዳለ ከበባው መነሳት መቻል አለበት የሚል። ሁለተኛ ትግራይ ውስጥ የተደረገ አሰቃቂ የሆነ ግፍ አለ። ያንን ተጣርቶ ይህን ወንጀል የፈጸሙት ወደ ህግ መቅረብ አለባቸው የሚል ነበረ። የትግራይ መንግስትም አራለን ይህንን የሚመስል ቅድመ ሁኔታ ነበር ያስቀመጠው። ወንጀል የፈጸሙት ወደ ህግ ይቅረቡ፣ አላግባብ የተያዘ መሬት የያዙ አካላት ይነሱ፣ እንደዚህ ከተደረገ እኛ ወደ ሌላ የምንሄድበት ምንም አይነት ምክንያት የለንም የሚል በግልጽ ነበር ተደጋግሞ ሲነሳ የነበረው። የትግራይ ከዛ ይውጣ ተብሏል። እንዳልሽው እውነት ነው። ትግራይ ግን ወደዛ የሄደው የሰው መሬት ለመውረድ አይደለም፣ የሌላ አካል መሬት ለመውሰድ ብሎ አይደለም። ወደዛ የተደረገበትን ከበባ፣ የተደረገበትን ዘር ማጥፋት እንቅስቃሴ ለማስወገድ ነው ወደዛ የሄደው። አሁንም አልተወገደም፣ ያኛው አልተወገደም። ደሴ ላይ ሆነን እንኳን ወደ መቀሌም ወደ ሌላ የትግራይ አካባቢም አውሮፕላን እየላኩ ንጹሃን እየገደሉ።
አቶ ብሸት ድርድርን በተመለከተ ላነሳንላቸው ጥያቄ ምላሽ ሲሰጡ ቀድሞውኑ አንድን ሀገርና ህዝብ ለማፍረስ ህዝቦቿን ለመበተን የተነሳ ድርድር ብሎ እንዴት ይጠይቃል ሲሉ መልሰው ይጠይቃሉ።
እንግዲህ ሁላችንም የምናውቀውና ሆም ብለው መዘንጋትና መርሳት ከሚፈልጉት አካላት ውጭ የአንድ ሀገር የመከላከያ ሰራዊት ላይ ሚት ተኩሶ ለዚህ እንደዚህ አይነት ችግር ተቆ ድርድር ማለት ይሄ አንድ ሀገር እንደ መንግስት ምንም አላት ተብሎ አይታሰብም። መከላከያ ሰራዊት ላይ ወይም የሉዓላዊነቱ መገለጫ የሆነው ተቋም ላይ ያንን አይነት አጸያፊና ነውረኛ ድርጊት ፈጽሞ መከላከያ ሰራዊቱን ለማፍረስ በርካታ እርቀት ተሂዶ እንደዚህ አይነት ወንጀል ከተፈጸመ በኋላ ወንጀለኛም ሆኖ ልደራደር ማለት ይሄ ህግና ስርዓት በፍጹም ተገዢ አለመሆን፣ እስከ ዛሬ ይዘውት የነበሩት ነገር አንሶኛል ብሎ ከእንደገና ከመነሳት ወይም ደግሞ ሲግብግብ ከመሆን የሚመነጭ ነው ይህንንም ብሎ።
ያም ሆኖ አቶ ዮሐንስ አሁን የምንቀበለው ድርድር የለም ባሉት ላይ አቶ ብሸት አስተያየት እንዲሰጡን ጠየቅናቸው።
ከአሁን በኋላ በሀይል ወይም በመከላከያና በተመሳሳይ የወታደራዊ አቅም የበላይነት አግኝተናል ብለው በቅዥት ያሰቡት ይመስለኛል። ይህንን በቅዥት የምልበት ምክንያት አንደኛ አሁን ያለው ጦርነት ባህሪ ካለመረዳት የመነጫ ነው። የሀገሪቱ በተለያዩ ብሔሮች ተከፋፍላ ወይም ደግሞ የብሔርተኝነቱትን እየሰፋ ሂዶ እየገነነ ሂዶ አሁን ያለንበት ሁኔታ ላይ ደርሰናል። በእንደዚህ አይነት ሁኔታ የትግራይ ወይም ደግሞ የትነት ሰራዊት የገፋ ነው ወይም ደግሞ ልቆጣጠር እችላለሁ ከሚል የቅዥት አሰስመንት የመነጨ ይመስለኛል። ወይም ደግሞ አሁን አድቫንስ እያደረግን ስለሆነ ወይም አሁን ያለንበት ኮምቦልቻ ደሴ አካባቢ ስለሆነ ትንከኝሽ አካባቢ ስለሆነ እናሸንፋለን የሚል የፕሮፓጋንዳ አካል ነው። ይሄ በራሱ የኢንፎርሜሽን ዋርፌርም አካል ነው። ይሄ ንግግር በራሱ ማለት ነው። እና ከዚህ ከኢንፎርሜሽን ዋርፌር ወይም ከሳይኮሎጂካል ዋርፌር ከመረጃና ከስነ ልቦና ጦርነት አንጻር ብቻ ነው እንጂ ይሄ ሊታይ የሚችለው ነባራዊ ከነባራዊ ሁኔታው በፍጹም የራቀ ነው። ጥሩ አንድ ነገር ብቻ ማለት የምፈልገው ይቺ ሀገር ባለቤት አላት፣ ባለቤት አልባ አይደለችም። መንግስት አሁን ያለው መንግስት በምርጫ ተመረጠ ወይ ምን አለ ህጋዊ ነው አይደለም ዲሞክራሲያዊ ነው አይደለም የሚለው እንዳለው ነው። ሀገር ረጅም ታሪክ ያላት፣ ህዝብ ያላት፣ የቆየ ባህልም ታሪክም የአርበኝነት መንፈስም ያለው ህዝብ እና ይህ ሀገር ባለቤት አለው። ማንም ዝም ብሎ ከውጭ ሆኖ በሚዘውረው ወይም ደግሞ በሆነ ሚዲያ የፕሮፓጋንዳ ጦርነት እና በመረጃ ጦርነት በስነልቦና ጦርነት የሚፈርስ ሀገር አይደል። ይህ ሀገር ባለቤት አለው። አሜሪካ ሆኖ ነው ማቲያቶ ለመቀጣት የሚሰባሰቡ ድርጅቶችና ስፖንሰሮቻቸው የምትፈርስ ሀገር አይደለችም። መንግስት ሊንገራገጭ ይችላል፣ መንግስት ልሂድ ሊመጣ ይችላል። ኢትዮጵያ እንደ ሀገር ግን ትቀጥላለች። የእነዚህ ድርጅቶች ወይም ደግሞ ግንባሮችን አጠቃላይ አካሄድ በተለይ በተለይ ለትግራይ ህዝብ እጅግ በጣም አደገኛ አካሄድ ነው እና ለትግራይ ህዝብም የሚያዝኑ ከሆነ ከዚህ ድርጊታቸው ቢታቀቡ ጥሩ ነው። ኢትዮጵያም ነው ባለቤት አላት፣ ሀገር ይሄ ሀገር ባለቤት አለው የሚለውን ማስተላለፍ ነው የሚፈልግ።
ለአቶ ዮሐንስ የግንባሩ መመስረት ይፋ በተደረገ ጊዜ የተሰጠውን ገለጻና ስለ ስብስባቸው ጥያቄ አንስተንላቸው ነበር። ሌላ በመግቢያው ላይ መግለጫ
የሰጡት ወይም ማብራሪያውን የሰጡት ግለሰብ ይሄ ቡድን ይሄ ስብስብ በዋናነት የትግራይ ተወላጆች ከዛ ደግሞ ቅማንት፣ ኦሮሞ፣ አገው እንደዚህ በማንነታቸው ተነጣጥሮ ጥቃት ሲደርስባቸው ነበረ ኢትዮጵያ ውስጥ ብለው ያነሳሉ። በተመሳሳይ ደግሞ በኢትዮጵያ ውስጥ ያሉ የአማራ ብሔር ተወላጆች ብሔርና ማንነትን መሰረት ያደረገ ጥቃት ለረጅም ዓመታት ሲካሄድባቸው እንደቆየ ዝርዝር ማብራሪያዎችን እየጠቀሱ ይናገራሉ። አሁን ደግሞ እናንተ ባደረጋችኋቸው ስምምነቶች ውስጥ ለምሳሌ ዘጠኙን ብናያቸው የአማራን የሚወክል ወይም የአማራን ውክልና ያለው አንድም ሰው አላካተታችሁም። ለምንድን ነው ይሄ የሆነው? እንደሚባለው አማራ እንዲጠፋ ወይም አማራ በኢትዮጵያ ውስጥ ውክልና እንዳይኖረው የማድረግ አካሄድ አለ ለሚሉ እንደ ማሳያ መሆን አይችልም ወይ? ይሄ አካሄድ
ሊሆን አይችልም የሚል እምነት ነው ያለኝ። ጽዮን፣ መጀመሪያ ምናልባት ከመነሻው ስላነሳሽው ከመነሻው ብናነሳ ጥሩ ነው። ኢትዮጵያ ውስጥ ያሉት የፖለቲካ አለመስማማቶች፣ የፖለቲካ ሽኩቻዎች ከሁለት ነገር የሚነሳ ነው የሚል እምነት አለኝ። በአንድ በኩል ሁሉንም እንደ አንድ የምታይ ስል አንድ ቋንቋ፣ አንድ ሃይማኖት፣ አንድ አለባበስ፣ አንድ አነጋገር ብቻ የሆነ ኢትዮጵያ የሚል አስተሳሰብ ያለው አካል አለ። ሌላው እንዳታሳዩኝ፣ እንዳታነሱብኝ ብሎ የሚያምን ማለት ነው። በሌላ በኩል ደግሞ ኢትዮጵያ ውስጥ ከ80 በላይ የተለያዩ ማንነቶች አሉ። እነዚህ ማንነቶች የራሳቸውን ማንነት ማቀብ በአንድ በኩል፣ ከዛ በኋላ ደግሞ ፈቅደው ሁላችንም ማንነታችን እንደተጠበቀ ሆኖ እንደተከበረ ሆኖ አብረን ደግሞ አንድ ላይ እንሆን ብሎ የሚያምኑ ደግሞ አካላት አሉ። በእነዚህ መካከል የሚደረግ ቁርቁስ ነው። እኔ የሁለተኛው አካል ችግር አለው ብያ ላይ ምክንያቱ ወዶ ያደረገው አይደለም። እግዚአብሔር ሲፈጥሩ አንዱ ወዶ አማራ ወይም ደግሞ ወዶ ትግራዋይ ወዶ ሲዳማ ተወላጅ አድርጎ አልፈጠረውም እግዚአብሔር። ተፈጠረ ይሄ ሰው። ከተፈጠረ የእግዚአብሔርን ተፈጥሮ በመተላለፍ አንተ ቋንቋ አይደለም፣ ቋንቋ አማርኛ ነው፣ የምትበላው ዶሮ ወጥ ነው፣ የምትለብሰው ሸማ ነው ብሎ የሚነሳ አካል ካለ ስህተቱ የሚሆነው የዛ አካል ስህተት ነው እንጂ ተፈጥሮን ተቀብሎ እግዚአብሔር የፈጠረውን አካባቢ ቆየ የሚኖር ሰው አይደለም የሚል እምነት አለ። ቅድም በመግቢያ ላይ ስናገር እንዳነሳሁት ይሄ ስብስብ አንዱ ኮር ፕሪንስፕል ብሎ የወሰደው ኢትዮጵያ ውስጥ የተለያየ ማንነት አለ። እነዚህ ማንነቶች የራሳቸውን እድል ባልተገደበ መልኩ ራሳቸውን እንዲወስኑ የሚያደርግ ስምምነት ነው፣ ወይ ደግሞ ይህንን መርህ የተቀበለ ነው። ይህንን መርህ የሚቀበል ከባህር ዳር የሚሆን ከጎንደር፣ ከወሎ፣ ከሌላም አካባቢ በማንኛውም ሰዓት ለመግባት መድረጉ ክፍት ነው። ይህንን አልቀበልም የሚል አካል ካለ ግን በሌላው ጎራ ነው ያለው ማለት ነው። እነዚህ አንጻር የተሰለፈ ነው ማለት ነው። ከእነዚህ አንጻር የተሰለፈ ከሆነ ደግሞ ወደዚህ የሚገባበት ወይም ደግሞ እዚህ ላይ አልተጨመረም የሚባልበት ነገር ሊነሳ የሚችል አይመስለኝም። ስለዚህ መነሻው የፖለቲካ ልዩነታችን ኢትዮጵያ ውስጥ ያለው ከየት ነው የሚነሳው የሚል ነው። የአማራ ህዝብ፣ አብዛኛው የአማራ ህዝብ የሚበደል መሆኑን አውቃለሁ። ኤሊት ነን የሚሉት ሰዎች በሚያደርጉት ያልተገባ እንቅስቃሴ፣ በስሙ በሚያደርጉት በሚነግዱት ንግድ እንደሚጎዳ አውቃለሁ አብዛኛው የአማራ ህዝብ። እነሱን ተዉ የማለት ኃላፊነት ደግሞ ግን የህዝቡ ነው የሚል እምነት አለ።
አቶ ብሸት ይህንን ሀሳብ ይቃወማሉ።
እንደ ህወሓት ወይም ደግሞ እንደ ትህነግ ጠቅላይ የሆነ ስብስብ ወደፊትም ይፈጠራል ወይ አላስ አንደኛ ነገር ይህ ቡድን በእኩልነት ፈጽሞ የማያምን ቡድን ነው። ይህ ደግሞ ስልጣን ላይ በነበረበት ወይም በዋናነት ኢትዮጵያ ሊዘውርበት በነበረበት ወቅት የነበረውን ኤክስፔሪንስ ወይም ደግሞ ልምድ ማስታወስ ብቻ በቂ ነው። አራት ድርጅቶችን ብቻ አሰባስቦ ሌላውን አጋር አድርጎ በኢትዮጵያ ላይ እንዳይሳተፉ ከልክሎ ራሱ ብቻውን አዛዥ ሆኖ ሲሰራ የነበረ ድርጅት መሆኑ ይታወቃል። ሁሉንም ነገር ጠቅልሎ የመስራት አባዜ የተጠናወተው እንደዚህ ድርጅት ያለ አይመስልም። ሲጀመር ይህ ፓርቲ ከጥንቱም ቢሆን ለመገንጠል የተቋቋመ ነው። ጥላቻ ላይ የተመሰረተ ነው። ጠላት ብሎ ህዝብን የፈረጀ ነው። አሁንም መሬት ላይ በውጊያ ላይ ባሉበት ወቅት ወይም ደግሞ አሁን ጦርነትን በከፈቱበት ጊዜም እንኳን ሲታይ ማህበረሰብን እንደ ማህበረሰብ እንደ ህዝብ በጠላትነት ፈርጆ የሚንቀሳቀስ ቡድን ነው። ኢትዮጵያንም ለማፍረስ ነው እየሰራ ያለ። ይሄ ደግሞ የዚህ ድርጅት በተለየ ትህነግ
አፈቀላጭ የሆኑ ሰዎች የተናገሯቸውን መውሰድ ይቻላል። የፓርቲው ሊቀመንበር ደብረ ጽዮንም እንደተናገሩት ደግሞ ወደ አንድ ሁለት ጊዜ በሚዲያቸው የዚህ ጦርነት ዓላማው የተመረጠውን መንግስት ብለው የሚጠሩትን የራሳቸውን መንግስት ወደ ስልጣን ማምጣት፣ ሌሎች ቦታዎችን ነጻ ማውጣት እና የትግራይ ህዝብ ራስን እድል በራስ መወሰን ወይም መገንጠል ማረጋገጥ ነው። ይህም በተደጋጋሚ ተናግረውታል። ባለፈው ዓመት አካባቢ ደግሞ አዘጋጅተውታል የተባለውን ሰነድ የሚያረጋግጠው ወይም ደግሞ ተመሳሳይ ይዘት እንዳለው ማንም ሰው የሚያውቀው ነው። መመስረት የሚፈልጉት ከእንደገና ሁለት ኦፕሽን ይዘው ነው። አንድ መገንጠል፣ ሁለተኛ ደግሞ በተወሰነ ጊዜ በኢትዮጵያ ማዕቀፍ ውስጥ ቆይተው የብቻቸው ሀገር መመስረት ነው። ኮንፌዴሬሽን ወይም ደግሞ ሉዝ የሆነ ፌዴሬሽን አቋቁመው ትግራይን ነጻ የመውጫ ጊዜ መግዣ ነው አጠቃላይ አሁን ስልታቸው ማለት ነው። እና እንደ ክሮሽያ ሆኖ ላይክ ክሮሽያ በሀብት የበለጸገች ሀገር ናት። እዚህኛው ጋር ያላቸው አሰስመንት የተለየ ነው። ራሳቸውን ችለው ሚሊታሪ ገንብተው ሀገር ሆነው እስከሚወጡ ድረስ ሌላ ተጨማሪ ጊዜ መግዛት እንደሚፈልጉ ነው ከንግግሮቻቸውም ከዘጋጇቸውም ሰነዶች መረዳት የሚቻለው። ከዚህ አንጻር ፍላጎታቸው መገንጠል ተወሰነ ጊዜ ወይም ከተወሰነ ጊዜ በኋላ መገንጠል፣ እስከዛው ጊዜ ድረስ ደግሞ ሀገር ለመሆን የሚያስችላቸውን ሪሶርስ እና የመሳሰሉትን ከሌላው መዝረፍ ነው። አሁንም በተግባር እየታየ ያለው ከወደ አማራ ክልል ከገቡበት ጊዜ ጀምሮ ያልተዘረፈ አንድም ንብረት የለም። ያልተዘረፈ የግለሰብ የለም፣ መንግስት የለም፣ የመንግስታዊ ተቋማት ያልሆኑት ድርጅቶች የለም። በሙሉ በደረሱባቸው ቦታዎች በሙሉ እየዘረፉ እና እየወሰዱ እያካበቱ ከዚያ አሁን እንዲመስለኝ ምንድን ነው ፌዴራሊስት ኃይሎች ኮንፌዴሬሽን ምናምን ቡድኖች የሚሏቸው ለጊዜው እንደ ከበር ወይም ደግሞ እንደ መጠለያ የሚጠቀሙባቸው ናቸው እንጂ የእውነተኛ ባህሪያቸውን የሚገልጽም አይደለም። ከዚህ ባለፈ ደግሞ ኢትዮጵያ ውስጥ ፌዴራሊዝምን አልቀበልም ያለ ብሔር ወይም ስብስብ ደግሞ የለም። ፌዴራሊዝም ሲጀመር የቡድን መብት የግለሰብ መብት ምናምን ከሚለው ጋራ በቀጥታ እንትን የሚል አይደለም። ለምሳሌ አሜሪካን ብትወስድ አሜሪካ ፌዴራሊዝም የቡድን መብት ላይ የቆመ አይደለም። መሰረ የብሔርን መብት ባለማክበር አንደኛ የሚታወቀው ይሄ ቡድን ነው፣ ቴሌፍ ነው። የብዙ ብሔሮችን በብሔራቸው ብቻ መሰረት አድርጎ በርካታ ግፍ ሲፈጽምባቸው የነበረ ድርጅት ነው። ከባህሪውም አንጻር ፌዴሬሽን ወይም ደግሞ ሸርድ የሆነ ሩልን እና ኢኳሊቲን ወይም ሰልፍ ሩልን የማይቀበል ቡድን ቢኖር ቴሌፍ ነው። እንደ ማህበረሰብ ኢትዮጵያ ውስጥ ፌዴራል አወቃቀርን የማይቀበል የለም። ኮንፌዴሬሽን ሲሆን ልክ እንደ ኢዩ ማለት ነው፣ እንደ አውሮፓ ዩኒየን ማለት ነው። ዘ ቤስት ኤግዛምፕል ኢዩ ነው። ይህ ማለት ደግሞ የኮንፌዴሬሽን መፍጠር ማለት ሶቨሪን የሆኑ ሀገራትን መፍጠር ነው።
አቶ ዮሐንስ አለባበስና የምግብ ባህልን ከጠቅላይነት ጋር አቆራኝተው በሰጡት አስተያየት ላይ የአቶ ውብሸትን አስተያየት ጠይቀንበታል።
እንግዲህ ይህንን የሚሉት አሁን ጦርነት የከፈቱት የትነግ ሰዎች ናቸው እና ትነግ የአበሻ ቀሚስ በመልበስ እንግዲህ የትግራይ ህዝብም እንግዲህ አንደኛ ይመስለኛል። ክሮች በመስራትና በመምላት ከሆነ እነሱ እንግዲህ ከሌላው የተለየ ምናምን አይደለም። ይሄ የአንድ ህዝብ የራሱ ባህል ነው። ክትፎን ኢትዮጵያ አይደለም ወይም ደግሞ ቆጮን ኢትዮጵያ አይደለም ወይም ደግሞ እንደዚህ ያለ ወይም ላይክ በግመል ያለው አቦ ወይም በግመል ግመል የሚያረባ አፋር ኢትዮጵያ አይደለም የሚል አማራ ኑሮ ያውቃል ብዬም አላስብም። ይሄ ፓርት ኦፍ የጦርነቱ አንድ አካል ወይም ደግሞ የሀሰት ትርክቱ አንደኛ በቃ ማጠንቀኛው ነው ማለት ይቻላል። እንዲህም ተመሳሳይ ጽሁፍ ለምሳሌ ድሮ ዋለልኝ ሲጽፍ የአማራን ብቻ ሳይሆን የትግራይንም ጨምሮ ነው የጻፈው። ይህንን ሆን ብለው ላይ ሲጠንሱታል ያቀፉታል። ይሄ ማንነትን ለመፍጠር የሚደረግ እንትን ነው። ሁልጊዜም ብሄር የሚፈጠረው ሁለት ነገር ላይ ነው ወይም በብሔር ዙሪያ ሰው የሚሰባሰበው ሁለት ፒላር ወይም ሁለት ምሰሶዎች ላይ በመንጠልጠል ነው። አንደኛ ጠላት የሚል ጠላት ብሎ አንድን ማህበረሰብ በመፈረጅ ኢማጅንድም ይሁን ሪልም ይሁን ጠላት በመፍጠር እና ጠላት አለብህ ብሎ እዛ ዙሪያ በመሰባሰብ፣ ሁለተኛ ደግሞ ተረት ወይም ደግሞ የሀሰት ትርክቶችን የሆኑ የእውነት ትርክቶችን ይዞ ሁልጊዜ በማስተጋባት እና በዛ ዙሪያ በመሰብሰብ ነው። በተለይ ሊክን መፍጠር ለብሔር መሰባሰቢያ ነው እና ይሄ የራሳቸውን ነው አጀንዳ ለማራገብ ወይም ደግሞ የትግሬ ብሔርተኝነትን ወይም ደግሞ የሌላ ብሔርተኝነትን ለመፍጠር ሲሉ የፈጠሩት ትርክት እንጂ የእውነታውና ተጨባጭ መሬት ላይ ያለው የአማራ ማህበረሰብ እንደዚህ አይነት አስተሳሰብን ምንም የለውም። የአማራ ማህበረሰብን እንግለጸው ከተባለ ሊበራል የሆነና ማንንም አትንኩኝ ማንንም የማንንም ባህል ማይነካ የራሱን ባህል የማያስደፍር ነው።
በዚህ ሂደት ውስጥ ሰዎች እየሞቱ እየተፈናቀሉ ንብረት እየወደመና አገር አደጋ ውስጥ እየወደቀ ነውና ይህ ሂደት ሌላ የብዙ ሰዎች ህይወት እንዲጠፋ ሌላ ውድመት ሌላ አደጋ እንዲያስከትል አያደርግም ወይ የሚል ጥያቄ ለሁለቱም መንግስታት አንስተን ነበር። አቶ ዮሐንስ
እንግዲህ መምረጥ ነው ጽዮን፣ እነዚህ 9 ድርጅቶች የተስማሙበት ነጥብ ግልጽ ነው። የተባለው ምንድነው? ህዝብ እየገደለ ያለ አካል አለ ውሸት አይደለም። ባለፉት 11 ወራት በትግራይ አብዛኛው ስለሆነ ነው እንጂ ኦሮሚያ ውስጥም አማራ ውስጥም አፋርም ሶማሌም የትም ብትሄጂ ወደ ደቡብ ክልልም ብትሄጂ ሰው እየፈጀ ያለ አካል አለ። ይህ አካል ይወገድ የሚል ነው እያስቀመጡ ያሉት። የለም ይህ አካል የመላእክ ስብስብ ነው ማንም ሰው አልገደለም የሚል ካለ መምረጥ ነው እንግዲህ ያው ይታገላል ማለት ነው ከነዚህ አካላት ጋር። ይህ አካል እያለ ያለው ስምምነቱ ላይ እንደተቀመጠው በትግራይም በሌሎች አካባቢዎችም ህግ ጥሶ ወንጀል የፈጸመ አካል አለ። ከወንጀሎቹ አንዱ ደግሞ ወደ ንጹሃን እህል እንዳይገባ መድኃኒት እንዳይገባ እየዘጋ አለ። ይሄ መከፈት አለበት የሚል ነው። እንግዲህ እህል አለማቅረብ መከልከል፣ መድኃኒት አለማቅረብ መከልከል የንጹሃን ስራ ነው ትክክለኛ ስራ ነው ብሎ የሚያምን ሰው ካለ እንግዲህ ምርጫውን ማየት ነው የሚሆነው ማለት ነው። እና እዚህ ላይ የተቀመጡ ስምምነቶች እነዚህ ናቸው። እርግጠኛ ነኝ ኢትዮጵያ ውስጥ ሰላም እንዲመጣ መረጋጋት እንዲመጣ የሚፈልግ ሰው ካለ ሰው ይለቅ ሰው ይበደል ከሚል አካል ጋር አብሮ የሚሄድ አይመስለኝም። ካለ ግን የምርጫ ጉዳይ ነው የሚሆነው ብዬ ነው ወስደው።
ለመሆኑ የዚህ ጦርነት ማብቂያው የት ነው? አቶ ብሸትን ጠየቅናቸው።
የጦርነት በመጨረሻ እንግዲህ መደምደማው ፖለቲካዊ እንደሚሆን ይታወቀ ነው። በጦርነት ውስጥ ማሸነፍና መሸነፍ ያለ ነው። መፍትሄው መጨረሻ የሚሆነው ፖለቲካዊ ነው፣ ይሄ ይታወቀ ነው። ነገር ግን ይሄ አሁን እየመጣ ያለው ኃይል እያደረሰ ያለው ጉዳት በድርድር የሚቆም አይደለም። ደሴና አካባቢው የደረሰውን ዝርፊያና ውድመት በፖለቲካ ድርድር የሚፈታ አይደለም። ዘራፊ ቡድን ዝርፊያውን ማቆም አለበት፣ የዘረፈውን መመለስ አለበት፣ ላደረሰው ጉዳት ካሳ መክፈል አለበት። ይሄ እና ተመሳሳይ ድርጊት ሳይፈጸም ወይም ሎ ኤንድ ኦርደር ሳይፈጸም እየዘረፉ እየገደሉ ሊኖር አይችልም። ሶ ይሄ በአንደኛው አሸናፊነት መጠናቀቅ አለበት። ነገር ግን ላስቲንግ ሶሉሽን የሚሆነው ወይም በቋሚነት የሁልጊዜም መፍትሄ ሊሆን የሚችለው ፖለቲካዊ መሆኑ ግድ ነው። እነዚህ አሸባሪ ድርጅቶች ናቸው፣ አሸባሪ ተብለው ተፈርጇል። በትክክልም እና ደግሞ የአንድ አሸባሪ ድርጅት ሊፈጸማቸው የሚችሉ ድርጊቶችን በብዙ እጥፍ የፈጸሙ ቡድኖች ናቸው። እነዚህን ኃይሎች ህግና ስርዓት ስር ውለው ወይም ደግሞ በጦርነት ሂደት ተሸንፈው ከዛ በኋላ የሚኖር ሌላ አካል ጋራ የፖለቲካ ድርድር ማድረግ ጤናማ ሊሆን ይችላል። ይሄ አካል ካልተሸነፈ ወደፊትም ሰላም ይሆናልን ብዬ አላስብም። እንደውም ራሱ የበላይ ሆኖ ጂኦፖለቲካውን ራሱ ይዘውራለሁ ብሎ ምክንያቱም የዚህ ባህሪ ተፈጥሯዊ ባህሪ የበላይነትና ቀዳሚ ነኝ ብሎ ነው የሚያምነው። የበላይ ካልሆንኩ የሚልና በእኩልነት የማያምን ሲኒየር ነኝ ብሎ የሚያስብ ድርጅት ስለሆነ ሁልጊዜም ከሚነው ሀገርን ለማስከበር የሌሎችን መብት ለማስከበር ከእኩልነት ከምናምን ጋር የሚሄድ አይደለም እና በአጠቃላይ የዚህ ቋጫው ፖለቲካዊ ድርድር ነው። ነገር ግን ቡድን በወታደራዊ ምከታ መቀልበስ መቻል አለበት።
አድማጮች፣ በዚህ ጉዳይ ላይ ተጨማሪ ውይይቶችን ይዘን በሌላ ጊዜ እንመለስበታለን። እያደመጣችሁ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። በዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ @voaamharic ስርጭታችን በቀጥታ ይተላለፋል። ገጻችንንም ጎብኙት። በትዊተር ደግሞ #voaamharic ብላችሁ ብትፈልጉን ታገኙናላችሁ። ተከተሉን። አስተያየት ካላችሁም
አካፍሉን። ኢንስታግራም እና ዩቲዩብ ላይ ማለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው የስልክ መስመራችን 202-205-9942 የውስጥ መስመር 14 አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ ወይም horn@voanews.com ላይ ኢሜል አድርጉልን። ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ ዘገባ እንለፍ። የኢትዮጵያ የተውኔት ጥበብ 100 ዓመት ቢደፍንም ህፃናትና ታዳጊዎችን የሚመለከቱ ስራዎች ግን በተነጻጻሪነት የቅርብ ጊዜ ትዝታዎች ናቸው። እነዚህን ስራዎች የሚያሳዩ ስፍራዎችን በበቂ ሁኔታ ባለመስፋፋታቸው በርካታ ህፃናትና ታዳጊዎች እየተዝናኑ ዕውቀትን ሊጨብጡ የሚችሉበት እድል አልፏቸዋል። ዛሬ ምሽት ከመናሰማችሁ ዝግጅቶች መካከል የመጀመሪያው ስለ ህፃናት ተውኔት ታሪክና ፋይዳ እንዲሁም ተያያዥ ጉዳዮች የሚያነሳ ነው። በዚህ ጉዳይ ላይ ሐሳባቸውን የሚያካፍሉን እንግዳ ይዘመተናል። እንግዳችን ወይዘሮ ሂሩት ይርዳው ይባላሉ። የህፃናትና ወጣቶች ቲያትር ቤት የተውኔት ጠቢብና የትወና ቡድን መሪ ናቸው። ያነጋገራቸው ሀብታሙ ስዩም ነው። ወይዘሮ ሂሩት ስለ ቲያትር ቤቱ አመሰራረት ከሚያብራሩበት ይጀምራሉ።
በመከታተል የኛ ቲያትር ቤት በ1981 ዓ.ም ነው የተመሰረተው። ከዛ በፊት በአዋቂ ቲያትር ቤቶች የተለያዩ ቲያትር የህፃናት ቲያትሮች ይቀርቡ ነበረ። ትርጉም የሆኑ ከዘመን የመጡ ባለሙያዎች እንደዚህ አይነት ቲያትሮች ያቀርቡ ነበር። በ1981 ዓ.ም ግን የህፃናትና ወጣቶች ቲያትር ቤት አሁን ያለው ግቢ ማለት ነው ተመሰረተ ማለት ነው። ከዛ ግን በ1983 ዓ.ም በተለያዩ ችግሮች ስራው ተቋርጦ ነበረ። እንደገና ድጋሚ በ1986 ዓ.ም የራሱ የሆነ በጀት ተመድቦለት ሙሉ ሆኖ ማለት ነው ሰራተኞች በዛ ተደርገው ተቀጥረውለት ስራውን ጀምሯል። እንግዲህ ከ1986 ዓ.ም ጀምሮ አሁን እስካለን ጊዜ ድረስ ቲያትር ቤቱ ያው ብቸኛ በኢትዮጵያ ብቸኛ ቲያትር ቤት ሆኖ ለህፃናት ቲያትሮችን፣ ሙዚቃዎችን እያቀረበ ይገኛል ማለት ነው።
ከህፃናት ተውኔት ጋር በተገናኘ ወርቃማ የሚባል ዘመን ተፈጥሮ ይሆን? ምናልባት የ80ዎቹ የ90ዎቹ ሊሆን ይችላል። በርከት ያሉ ስራዎች የቀረቡበት ዘርፍ የተስፋፋባቸው አመታት ተብለው ሊጠቀሱ የሚችሉ ይኖሩ ይሆን?
በእርግጠኝነት ከዚህ ዓመተ ምህረት ብዬ ልልክ ባልችልም፣ ግን በጣም ለምሳሌ በአመት 6 ቲያትሮች የሚቀርቡባቸው ጊዜያቶች ነበሩ በደንብ ማለት ነው። እነዛ የአሁን ለአዋቂ ቲያትር ቤቶች እንደ ግብአት ያወጧቸው በርካታ ባለሙያዎች የሰሩበት ጊዜያቶች አሉ። አልሳሳት ከ2000 ዓ.ም ጀምሮ ወይም 90ዎቹን አጋማሽ አካባቢ በደንብ እንቅስቃሴዎች ነበሩ።
ቲያትር ከአዝናኝነቱ በተጨማሪ በተለይ ለህፃናት ድርብርብ ጠቀሜታዎች እንዳሉት በአንድ መድረክ ላይ ስታጋሪ ሰምተናል። እኛ የተወሰኑትን ጥቅሞች መዘርዘር ይቻል ይሆን?
እንግዲህ በጣም ብዙ ጥቅሞች ነው ያለው የህፃናት ቲያትር። አንድም ህፃናትን ከማዝናናት ባለፈ ለምሳሌ የአዋቂ ቲያትሮች ማዝናናት ወይም ሌላ እንትን ሊኖራቸው ይችላል። የህፃናት ቲያትር ግን ከማዝናናት ባለፈ ልጆች ስነ ምግባርን የሚያውቁበት፣ ሀገራቸውን ባህል ሲያውቁ፣ ወግ፣ ታሪክ እንዲያውቁ የሚደረግበት፣ የተለያዩ አስተሳሰቦችን እንዲይዙ፣ ነገ ለማንነታቸው መሰረት የሚጥሉበት ለምሳሌ ነገ ምን መሆን እንደሚፈልጉ ራሱ እዚህ ጋር ወስነው የሚሄዱበት፣ ሮል ሞዴሎቻቸውን የሚቀርጹበት በርካታ ጥቅሞች አሉት የህፃናት ቲያትር። ከዛም ባለፈ ደግሞ ለነገ የኪነ ጥበብ ባለሙያ የሚሆኑ ልጆችን ራሱ የምናፈራበት ነው ህጻናት ቲያትርም ሙዚቃም አጠቃላይ ማለት ነው።
አዋቂዎችን ቲያትር ከማዘጋጀት ይልቅ የህጻናትን ቲያትር ማዘጋጀት ፈታኝ እንደሆነ የሚያነሱ ሰዎች አሉ። ለህጻናት የሚቀርቡ የተውኔት ስራዎች የሚፈልጉት ምን ልዩ ሁኔታ አለ? ፈታኝነቱ እስከ ምን የመጣ ነው?
የህጻናት ቲያትር የሚፈትነው አንደኛ ለምሳሌ የአዋቂ ቲያትር ስትሰራ ቲያትር ልይ ብሎ ወስኖ ቁጭ ብሎ ለማየት ተዘጋጅቶ የሚመጣ ተመልካች ነው የአዋቂ ቲያትር። የህፃናት ቲያትር ግን ልጆች በየተለያየች ቅጽበት ውስጥ የተለያየ ነገር ሀሳባቸውን ይሰርቀዋል፣ ወደ ተለያየ ነገር ይሳባሉ። ስለዚህ የህፃናት ቲያትር ስታዘጋጅ ከባዱ ነገር በዛ ቲያትር ውስጥ ተጀምሮ እስኪያልቅ ልጆች አንድ ቦታ ቁጭ ብለው ያንን ቲያትር እንዲያዩት የሚያስችሉ ድርጊቶችን፣ ኢቨንቶችን፣ የተለያዩ ነገሮችን የሚስቧቸውን ነገሮች ጨምረህ የምታዘጋጀው ቲያትር መሆኑ ነው። ምክንያቱም ከአምስት ከአስር ልጆች ስልቾች ናቸው። አምስት ደቂቃ አይተው በሌላ ነገር ሊሳቡብህ ይችላሉ። ስለዚህ በየፊኖቹ ልጆቹን የሚስቡ ነገሮች፣ ከለርፉል የሆኑ ነገሮች፣ በድርጊት የተሞሉ ነገሮችን ነው ልታቀርብላቸው የምችለው እንጂ ዲያሎጎችን ብቻ ጽፋይ ታሪኩን ብቻ እንዲከተሉት አደረለም ችሎቹም ስለሆኑ ማለት ነው። ስለዚህ የህፃናት ቲያትርን ማዘጋጀት ከባድ የሚያደርገው አንድ ይሄ ነው። ሁለተኛው የልጆቹ ፍላጎት የተለያየ ነው። ለምሳሌ አዋቂ ቲያትር በቃ ቲያትር ለማየት የመጣ ነው። ስለዚህ የተለያየ ፍላጎት ላይኖሩ ይችላል። ልጆች ግን የተለያየ ፍላጎት ነው ያላቸው። አንተ ጋር የሚመጡት ልጆች ደግሞ የሚፈልጉት ምን እንደሆነ ቀድመን አታውቅ ትችላለች። ስለዚህ የሁሉንም ልጆች ፍላጎት ሊያሟላ የሚችል ስራ ስለሆነ ማቅረብ የሚጠበቅብህ ፈታኝ የሚያደርጉት እነዚህ ነገሮች ናቸው።
ወይዘሮ ሂሩት፣ ከመቶ ሚሊዮን በላይ ህዝብ ባላት ኢትዮጵያ ህጻናት ተውኔቶችን የሚታደሙበት እድል በበቂ ሁኔታ አልተመቻቸም ሲሉ የሚሟገቱ ሰዎች አሉ። ህጻናትና ወጣቶች ቲያትርን ከመሰሉ ጥቂት የማሳያ ስፍራዎች ምናልባትም ብቸኛው ማለት እንችላለን። ከዚያ ውጪ አሁንም በተለያዩ ክልሎች ያሉ ህጻናት ከቲያትር በረከት ሊቋደሱ አልቻሉም ይባላል። ነገሮችን ለማሻሻል ምን መደረግ አለበት?
ይሄ በህጻናት ቲያትሩን ብቻ ሳይሆን ያው በአዋቂ ቲያትሩም ያለው ችግር ነው። ቲያትር ቤቶች ያሉት አዲስ አበባ ላይ ብቻ ነው። ሌላ ክልል ከተሞች ላይ ምንም አይነት ቲያትሮች የሉ። ግን ምንድነው መደረግ ያለበት? አንድም በተለያዩ ክፍለ ሀገሮቹ የህፃናት ቲያትሮች የሚቋቋሙበት መንገድ ቢመቻች ነው። ሌላው ደግሞ የህፃናት ቲያትር አሁን እኛ ያለንበት ቲያትር ቤት ራሱ ከከተማ ወጥቶ ስራዎችን ለማቅረብ ብዙ ጊዜ ይሞክራል፣ ያስባል፣ እቅድ ያወጣል። ግን የህፃናት ቲያትርን የሚደግፉ አካላት ስለማይገኙ ያንን ማድረግ ሳይቻል ይቀራል ማለት ነው። እና እነዚህ ነገሮች ቢመቻቹ፣ በተለይ ደግሞ አሁን አንተ እንዳልከው እኛም አንድ ሁለት ክልል ላይ ወጥተን ህጻናት ቲያትር ስንሰራ በጣም በቃ ተሰምቶን የመጣ ነው ነገር ህጻናት ቲያትር የሚባል እንኳን የማያውቁ ህጻናቶች፣ ህጻናት ቲያትር መኖሩን ጨምር ማለት ነው፣ የማያውቁ ተመልካቾች ነበረ የነበሩት ማለት ነው። ስለዚህ አንድም በየክልሎቹ እንደዛ አይነት የህጻናት ቲያትር ቤቶች ይቋቋሙ። እንደ ያን ማድረግ እንኳን ከባድ ቢሆን አሁን ያለውን ቲያትር ቤት እንኳን ቲያትሮችን ይብወጣ በየክልሎቹ ላሉ ህጻናት ተደራሽ የሚደረግባቸው መንገዶች ቢኖሩ እኛ ጥሩ ነው ብለን ነው ምናምን።
በዚህ ፈታኝ በሆነ ነገር ግን ደግሞ የተተኪውን ትውልድ ለመቅረጽ ደግሞ ትልቅ ሚና ባለው የጥበብ ስራ ውስጥ ለአመታት ሲለፉ የነበሩ ባለሙያዎች አሉ። እንደ አዋቂዎቹ ተዋናዮች እና የፊልም ሰሪዎች መድረኩንም ምስጋናውን የሚያገኙ አይመስለኝም። የተወሰኑትን ስማቸውን ማስታወስ መጥቀስ እንችል ይሆን?
ለምሳሌ አሁን ኢትዮጵያ ውስጥ የለም አሜሪካ ነው የሚገኘው ሰለሞን መንግስቴ በጣም በርካታ የህጻናት ቲያትሮችን በታሪኩም ይመስለኛል ለቤቱ ብዙ ቲያትሮችን የጻፈ ሰው ነው። አሁንም ለእረፍት ወደ ኢትዮጵያ ሲመጣ አንድ ቲያትር ጽፎ ይሄዳል እና እሱም በዚህ አጋጣሚ እኛ በጣም እንፈልጋለን። ሌላ ደግሞ በሀይሉ ደርሶ የሚባል ባለሙያ አለ። እሱም ከኢትዮጵያ ውጭ ነው አሁን ያለው። እሱም በርካታ የህፃናት ቲያትሮችን ደርሷል። ሌሎቹም አሁን እዚህ ሀገር ውስጥ ያሉ አሉ። አስታውሽኝ በነጋ ምናልባት ስሟን ታውቀዋለህ ብዬ ስለማስብ። ከዛ በተጨማሪ ደግሞ በትወና ለምሳሌ ሌሎች ተማሪ እድሎች እያሏቸው ግን እኛ የህፃናት ቲያትር ነው መስራት የምንፈልገው ብለው እስካሁንም ቤት ውስጥ ያሉ ባለሙያዎች አሉ። ደምሲ በየነ፣ ትረሻ ገብረ ማርያም፣ ዳንኤል እሸቱ፣ አንዱአለም ካሳሁን፣ ሌላ ብዙ ሰዎች ወደ አዋቂ ቲያትር ቤት ሄደው መስራት ይችላሉ። እድሉም አላት፣ ግን አይፈልጉትም። እስካሁን የህፃናት ቲያትር ነው መስራት ያለብን ብለው ቤት ውስጥ እያገለገሉ ያሉ ናቸው። ከዛ ውጭ እንግዲህ ቲያትር ቤት ብዙ በርካታ ባለሙያ ለአዋቂ ቲያትር ቤቶችን ያፈራቸው አርቲስቶች አሉ።
የቲያትር ርዕሶችንም ማንሳት እንችል ይሆናል። ድሮ ድሮ በኢትዮጵያ ሬዲዮም በኢትዮጵያ ቴሌቪዥን ላይም ሲተዋወቁ እንሰማ ነበረ። አድማጮች እነዛን ቲያትሮች ቢያንስ እያሰቡ እንዲዘክሯቸው ለማድረግ አንድ ሁለቱን ሶስቱን መጥቀስ ይቻል ይሆን?
ዶዮ የሚል ቲያትር ነበረ፣ የገንፎ ተራራ። በቅርብ ጊዜ ደግሞ እኔ እንግዲህ እዛ ከገባው ማቃው ሶስት መንፈሶች የሚል ቲያትር አለ። ሻምፒዮና የሚል ቲያትር ነበረ፣ የተቀደደው ተራራ፣ የብር ላይ ነዋሪዎች፣ በጣም ብዙ ናቸው።
በጣም አመሰግናለሁ። እኔ የክፍለ ሀገር ልጅ ነበርኩ፣ ቲያትር የማየት እድሉ አልነበረንም። ነገር ግን በኢትዮጵያ ቴሌቪዥን ተቀርጸው ከቀረቡና ከማድረሳቸው ቲያትሮች መካከል አንድ ተንኮሎ የሚል ቲያትር ነበረ።
ልክ ነህ፣ ተንኮሎ አለ።
እየሰራችሁ ስላለው ነገር ትልቅ አክብሮት አለኝ። ለነበረን ቆይታ በእጅጉ አመሰግናለሁ። መልካም ምሽት ይሁን ልዎት።
እሺ፣ እኔም በጣም አመሰግናለሁ። እንደዚህ የህጻናት ቲያትርን ትኩረት መሰጠት አለበት ብላችሁ እናንተም እንደዚህ አይነት ፕሮግራም በማዘጋጀታችሁ በቲያትር ቤት ስም በጣም አመሰግናለሁ።
ሀብታሙንና እንግዳውን እኛም እናመሰግናለን። አድማጮች፣ ወደ ዕለቱ የመጨረሻ ዝግጅት እንወሰዳችሁ። የኢትዮጵያና የአርሜኒያ ግንኙነት ከዘመነ አክሱም የሚጀምር መሆኑንና በዘመናዊቱ ኢትዮጵያም የአርመኖች አሻራ በጉልህ የታተመበት ነው ብለዋል በኢትዮጵያ የአርሜኒያ አምባሳደር። አምባሳደር አርተም አዝናውሪያን ሰሞኑን ወደ ድሬዳዋ ጎራ ብለው ነበር። አምባሳደሩ ከቪኦኤ ጋር ቃለ ምልልስም አድርገዋል። የታሪክ ባለሙያን ያካተተ ታሪካዊና ባህላዊ ትስስሩን የሚዳስሰው ዘገባ አዲስ ቸኮል ያስደምጠናል።
ባለፈው ሳምንት በኢትዮጵያ የአርመኒያ ተልእኮ ፈጻሚ አርተም አዝናውሪያን በድሬዳዋ ጉብኝት አካሄደው ነበር። የጉብኝታቸው መነሻ በምስራቅ ኢትዮጵያ የአርመኖችን አሻራ ማሰስ ነበር። ከአክሱም ዘመን ይጀምራል የሚባለው የኢትዮ አርመን ግንኙነት በወሎ ሐይቅ ከተማና በሰሜን ሸዋ አሁን ድረስ አንያ ተብላ በምትጠራው ስፍራ አሻራውን የተወ መሆኑን የሀገሩ ይናገራሉ።
The first record about the interaction between Ethiopians and Armenians goes back to Aksumite.
በኢትዮጵያውያንና አርመኒያውያን መካከል ስለነበረው ግንኙነት የሚያወሱት የመጀመሪያ መዛግብት ወደ አክሱም ዘመነ መንግስት ይመራሉ። ተጨባጭ የሆኑት ግንኙነቶች ግን የጀመሩት በ8ኛው ክፍለ ዘመን ነው። ካልተሳሳትኩ ሙስሊም ሀገራት ግብጽን በሚወሩበት ጊዜ በዛ የሚኖሩ አርመናውያን ከግብጽ ሸሽተው የአባይን ወንዝ ተሻግረው ደሴ አካባቢ በሚገኝ ሐይቅ ከተማ አርፈዋል። ቃሉ ከአርመኒያ ጋር የተያያዘ ነው ማለት አይደለም። ሌላ ትኩረትን የሚስብ ማስረጃም አለ። በደብረ ሲናና ሸዋረቢት መካከል አርመን የምትባል የአርመን ማህበረሰብ መኖር የነበረች ትንሽ ከተማ አለች። በምስራቅ ኢትዮጵያ በድሬዳዋና ሐረር ከተሞች አካባቢውን በማዘመን ሂደት ውስጥ ተሳታፊ የነበሩ ነጋዴና መሐንዲስ አርመኖች ይኖሩ ነበረ። በአጠቃላይ በሀገሪቱ ማለት እንችላለን። ካልተሳሳትኩ በሐረር የሐር ጨርቅን ከሸጡ ወይንም ካመረቱ የመጀመሪያዎቹ ነጋዴዎች መካከልም ናቸው።
አዎንታዊ አሻራቸውን ካሳረፉ የውጭ ዜጎች መካከል አርመኖች ይጠቀሳሉ። በድሬዳዋ ባህልና ቱሪዝም ቢሮ የባህልና ቅርስ ባለሙያው አቶ ገበየው ይናገራሉ።
ከሀገራቸው ሲመጡ በተለይም የተለያዩ የንግድ ክህሎትን እና በተለይም የሙዚቃ ኢንዱስትሪውን በአገራችን ውስጥ ከማሳደግ እና የኢትዮጵያ የሙዚቃ ትምህርት ቤት እንዲጀመር ከማድረግም አንጻር ትልልቅ ስራዎችን የሙዚቃ ኢንዱስትሪውን በህትመትም በማስተዋወቅ ትልቅ አሻራ ጥለው ያለፉ ማህበረሰቦች ናቸው ተብሎ ይታመናል። በአዲስ አበባ ውስጥ በተለይም በዚህ በኡራኤል አካባቢ ሰፊ ማህበረሰብ ሰፍሮ የተለያየ የንግድ ስራዎችን ሲሰሩ እንደነበርና አዲስ አበባ ባሻገር ሀረርም የተወሰነ ጊዜ የኖሩበት ሁኔታ ነበረ። አርመኖች ከአዲስ አበባም የንግድ እንቅስቃሴያቸውን የግንባታ ጥበባቸውን እያስፋፉ እንደ አንድ ኮሚኒቲ ደብረዘይት ላይ እንደሰፈሩ መረጃዎች ያሳያሉ። አርመኖች ወደ ድሬዳዋ የመጡት በተለይ ያው በታሪክ የቱርክ ጎረቤት ናቸው። በወቅቱ ከቱርክ ጋር በነበራቸው ግጭት ከሀገራቸው ተፈናቅለው ነው የመጡት። እንደመጡ መጀመሪያ ያረፉት ሀረር ነበረ። ከሀረር ነው ነቅለው መጥተው ድሬዳዋ ላይ ያረፉት ማለት ነው።
የአንደኛው ዓለም ጦርነትን ተከትሎ ቀዳማዊ ኃይለ ሥላሴ ያኔ አልጋ ወራሽ ራስ ተፈሪ መኮንን ከኢየሩሳሌም ወደ ኢትዮጵያ መጥቷቸው 40 ወላጅ አልባ አርመን ሕጻናት ታሪክም በብዙዎች ጎልቶ የሚታወቅ ነው።
ንጉሥ ምኒልክ ለስልጣን ከበቁ በኋላ አርመኖች ወደ ኢትዮጵያ እንዲመጡ ጋብዘዋል። አርመኖችም እንደ ታማኝ የሀገሪቱ ዜጎች ሁሉ ጥሪውን በመቀበል ሀገሪቱን ለማዘመን የድርሻቸውን አበርክተዋል። አዳዲስ ዘመነኛ ማሽኖችን ወደዚህ ሀገር አምጥተዋል። እውቀታቸውንና ተሰጧቸውን ይዘው ወደዚህ መጥተዋል። አርመናውያን በዚህ ሀገር ውስጥ ትኩረትን ያገኘ ስፍራ አላቸው። አብዛኞቹ ከቱርክ የዘር ማጥፋት ጥቃት ሸሽተው ወደዚህ ከመጡ ሰዎች የሚወለዱ ናቸው። የአውሮፓ ትምህርት እውቀትና ተሰጥኦ አላቸው። ምኒልክ ታማኝ ዜጋ ያደረጓቸውን አርመናውያን እውቀታቸውን ኢትዮጵያ ከአውሮፓና ምዕራብ ሀገራት ጋር ያላትን ግንኙነት ለማጠናከር አውለውታል። ስለሆነም አርመናውያን ለዚች ሀገር ዘመናዊነት በእጅጉ አስተዋጽኦ ነበራቸው።
ሌሎች አርመኖቹም ኢትዮጵያ ውስጥ በልዩ ልዩ መስኮች አሻራቸው እንዳሳረፉ ነው የባህልና ቅርስ ባለሙያው አቶ ገበየው የሚያስረዱት።
እነኚህ ከአርመን የመጡ ኮሚኒቲዎች ይሄ ከመሆኑ በፊት ድሬዳዋ እንደተመሰረተች በአጭር ጊዜ ውስጥ ባቡሩ እዚህ በቆየበት ጊዜ ወደ አዲስ አበባ ግንባታ ከመጀመሩ በፊትና መንገድም ከመጀመሩ በፊት የአርመኖች ትልቁ አሻራ ከድሬዳዋ ግብአትን ከውጭ የሚመጡ ግብአቶችን በዜላ በኩል በጅቡቲ በኩል የሚመጡትን ግብአቶች በበሬ የሚጎተቱ ጋሪዎችን ከራሽያ አምጥተው በበሬ የሚገተቱ ጋሪዎችን አምጥተው ከዚህ እስከ አዲስ አበባ ያጓጉዙ ነበረ። ቴሪ ታዚኪስታን የሚባል ተሪኪዛን የሚባል የአርመን ዜጋ ነው ይህንን የትራንስፖርት ኢንዱስትሪ ወደ ሀገራችን ያመጣው። እንግዲህ በወቅቱ ትላልቅ የአይረን ሺቶችን ወደ መሀል ሀገር ቤተ መንግስቱ ሲገነባ የአባይ ድልድይ ሲገነባ በነኚ በበሬ የሚጎተቱ ጋሪዎች ናቸው ትልቁን ትራንስፖርት ከዚህ ወደ አዲስ አበባ ሲያጓጉዙ የነበረው። በተመሳሳይ የሲጋራ ፋብሪካ ሲጋራ በዚህ ንጉስ የሚባል በድሬዳዋ ሲጋራን እያተሙ ለአካባቢው ለምስራቅ ኢትዮጵያም ለመሃል ሀገርም በማቅረብ በኢንዱስትሪ በንግድ እንቅስቃሴ ውስጥም ትልቅ አሻራ ጥለው ያረፉ ናቸው።
በአለም ላይ አሉ ተብለው ከሚገመቱት 11 ሚሊዮን አርመኖች 3 ሚሊዮኑ ብቻ ናቸው በአርሜኒያ የሚኖሩት። ቀሪዎቹ በተለያዩ ክፍለ ዓለማት ተበታትነው ይኖራሉ። አርመኖች በዋናነት ከአርሜኒያ በጅምላ ተፈናቅሎ ሌላ ቦታ የሰፈሩት መጀመሪያ ላይ በሮማንና ቤዛንታይን አገዛዝ ወቅቶች ነበር። ቀጥሎ በመካከለኛው ዘመን ሙስሊም አምልኮች ወደ አካባቢው ሲስፋፉ ጥቃት በመሸሽ በርካታ አርመኖች አካባቢያቸውን ትተው ወደ ተለያዩ ሀገራት የተበታተኑ ሲሆን፣ ለሶስተኛ ጊዜ በጅምላ ሀገራቸውን ትተው የተበታተኑት ደግሞ በአንደኛ የዓለም ጦርነት ወቅት የኦቶማን ቱርክ ጭፍጨፋ በመሸሽ ነበር። ከሶስቱ የጅምላ ስደቶች በሁለቱ ጅምላ ስደቶች አነስተኛ ቁጥር ያላቸው አርመኖች ወደ ኢትዮጵያ መጥተዋል። የማምልኮቹን ጥቃት በመሸሽ ወደ ወሎ ሐይቅና ሰሜን ሸዋ አርማንያ የሄዱበት እንዲሁም በአንደኛው የዓለም ጦርነት ማግስት አርባዎቹ ልጆችና ሌሎች አርመኖች በኢትዮጵያ ስልጣኔ ጉልህ ሚና የተጫወቱበት ዘመን ላይ በቀዳማዊ ኃይለ ሥላሴ ዘመን እስከ 2800 ይደርሱ እንደነበር ከሚገመቱት አርመኖች መካከል ነርሲስ ናልባንዲያን በኢትዮጵያ የመጀመሪያውን ዘመናዊ ሙዚቃ ባንድ በማቋቋምና በዮፍታሄ ንጉሴ የተደረሰውን የመጀመሪያውን የኢትዮጵያ ሕዝብ መዝሙር ዜማ በመስራትና በማቀናበር ከሌሎች ጎልተው ይታወቃሉ። ታዋቂው ሳሊ እስክንድር ቦጎሲያንም ምንጩ ከአርሜኒያን እንደሆነ ነው የሀገሪቱ አምባሳደር የሚናገሩት።
Many of you probably know the history about 40 orphans, 40 ልጆች።
ብዙዎቻችሁ 40ውን ወላጆቻቸውን ያጡ የአርመን ሕፃናትን ታሪክ የምታውቁ ይመስለኛል። ቀዳማዊ ኃይለ ሥላሴ ኢየሩሳሌምን በሚጎበኙ ጊዜ ከቱርክ የዘር ማጥፋት ጭፍጨፋ የተረፉ 40 ወላጆቻቸውን የተነጠቁ ሕፃናትን ያሉ ከብራስ በሚሰሩ መሳሪያዎች ሙዚቃ ሲጫወቱ አይተው በመደመማቸው እንክብካቤ ሊያደርጉላቸው ሊያሳድጓቸው ወሰኑ። ወደ ኢትዮጵያ ከመምጣት አልፈው አሳዳጊዎቻቸውም ሆነዋል። 40 ሕፃናት ወደ ኢትዮጵያ ከመጡ በኋላ የዘመናዊ የኢትዮጵያ ሙዚቃ መሰረቶች ሆነዋል። እነዚህ ልጆችና ታላቃቸው የነበሩት ኮርቢያክ ናልባንዲያን ደርግ እስኪመጣ ድረስ ሀገሪቱ ትጠቀምበት የነበረውን ብሔራዊ መዝሙር ከማቀናበር ጀምረው በርካታ ሙዚቃዎችን ለኢትዮጵያ አበርክተዋል። በነገራችን ላይ እነዚህ ልጆች የአፍሪካ አንድነት ድርጅት የሚባለውን ተቋም መዝሙርም ሰርተዋል። ነርሲስ ናቸው ቅንብሩን የሰሩት።
ኢትዮጵያ ሁለት የአርመን አብያተ ክርስቲያናት ያሉ ሲሆን እነሱም አዲስ አበባ ከተማ የሚገኘው የቅዱስ ጊዮርጊስ ቤተ ክርስቲያንና በድሬዳዋ ከተማ የሚገኘው የቅዱስ ሚናስ ቤተ ክርስቲያን ናቸው። በአሁኑ ሰዓት ምዕመን የሌለው የድሬዳዋ የቅዱስ ሚናስ ቤተ ክርስቲያን በአስተዳደሩ ባህልና ቱሪዝም ጽሕፈት ቤት ጥበቃና እንክብካቤ እየተደረገለት ይገኛል። በቀጣይም ቤተ ክርስቲያኑ ወደ ሙዚየምነት ለመቀየር እቅድ እንዳለ ነው የባህልና ቱሪዝም ጽሕፈት ቤት ኃላፊው አቶ ሚካኤል እንዳለ የሚናገሩት።
ምን ቸርችን የድሬዳዋ ባህልና ቱሪዝም ጽሕፈት ቤት ጥበቃ እያደረገለት እስካሁን ድረስ የተለያዩ እንደዚህ ዛሬ አምባሳደሩ እንደመጡትሉ ሌሎች የአርመን ዜጎችም ወደ ከተማችን ሲመጡ እንዲጎበኙት እየተደረገና አንዱ የቱሪስት መዳረሻ ቦታ ነው። በቀጣይም እንግዲህ ይህንን የቱሪስት መዳረሻ ቦታ በማልማትና የተለያዩ ፕሮጀክቶችን አብሮ ለመስራት መነሻ የሚሆኑ ውይይቶችን ዛሬ አድርገናል። እንግዲህ ቀጣይ ውይይቶቹ ወደ ሰነድ ሲቀየሩ ወደ መሬት ሊውሉ ሲሉ ደግሞ በተመሳሳይ ለሕዝብና ለሌሎች አካላቶችም ይፋ የምናደርጋቸው ይሆናል።
በአሁኑ ሰዓት በኢትዮጵያ ኤምባሲዋን ለመክፈት ዝግጅት ላይ ያለችው አርሜኒያ በተልእኮ ጉዳይ ፈጻሚነት የሾመቻቸው አርተም አዝናዋሪያን የኢትዮጵያና የአርሜኒያን ግንኙነት በባህልና ቅርስ ብቻ ሳይሆን በሕዝብ ለሕዝብና በኢኮኖሚ ለማስተሳሰር ያስባሉ። ከአዲስ አበባ ቀጥሎ በርካታ የአርመን ማህበረሰብ ይኖርባት የነበረችው ድሬዳዋን በመጎብኘታቸውም ደስተኛ ናቸው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። እስከ ፕሮግራማችን ፍጻሜ ድረስ በተከታዩ ሙዚቃ ዘና ትሉ ዘንድ ልተዋችሁ። በእኛ በኩል ሰላም፣ በደህና አደሩ።
Get on my head,